ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
የዛሬ ሐሙስ ሰኔ 4 ቀን 2007 ዓ ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐዬ ነን። አሁን በቅድሚያ የዓለም ዜና ይነበባል። የናይጄሪያና የአራት ጎረቤቶቿ ሀገሮች መሪዎች ጽንፈኛውን እስላማዊ ቡድን ቦኮ ሐራምን ለመዋጋት የጥምረት ኃይል ለመመስረት ስለቀረበው ሐሳብ ለመነጋገር ዛሬ ተሰብስበዋል። የናይጄሪያው ፕሬዚደንት መሐመድ ቡሃሪ ባደረጉት የመክፈቻ ንግግር የብዙ ወታደሮች የምታቀርበው ናይጄሪያ በመሆኗና ጦርነቱም የሚካሄደው መሬቷ ላይ በመሆኑ የህብረቱን ኃይል መምራት ያለባት ናይጄሪያ ናት ብለዋል። የዙ ቦታ በየስድስት ወራቱ በሀገሮቹ መካከል እንዲዘዋወር የቀረበው ሐሳብ ስራውን ያነሰ ብቃትና ውጤት እንዲኖረው ያደርጋል ሲሉ ፕሬዚዳንቱ ተከራክረዋል። ሚስተር ቡሃሪ አያይዘውም ናይጄሪያ የህብረቱ ስራ ጥሩ ጅምር እንዲኖረው ለማስቻል 100 ሚሊዮን ዶላር ለመስጠት የገባችውን ቃል እንደምታከብር አስረግጠዋል። በናይጄሪያ መዲና ከተሰበሰቡት መሪዎች መካከል የቻድ፣ የኒጀርና የቤኒን ፕሬዚዳንቶች ይገኙባቸዋል። የካሜሩን መከላከያ ሚኒስትርም ተገኝተዋል። ቦኮ ሐራም በሰሜን ምስራቅ ናይጄሪያ ካለው ሰፈሩ በመነሳት ድንበር ዘለል ጥቃት ሲያካሄድ በመቆየቱ ቻድ፣ ኒጀርና ካሜሩን በያዝነው ዓመት ቡድኑን ለመዋጋት ወታደሮች አስፍረዋል። ቦኮ ሐራም በተከፈተበት ጥቃት አብዛኞቹን የተቆጣጠራቸው ቦታዎችን ያጣ ቢሆንም ከቅርብ ጊዜያት ወዲህ በቦርኖ ክፍለ ሀገር መዲና ማይዱጉሪ ጥቃቶች እያካሄደ ነው።
ሂዩማን ራይትስ ዋች፣ አምነስቲ ኢንተርናሽናልና የኬንያ ብሔራዊ ሲቪል ማኅበራት ኮንግሬስ የሚገኙባቸው የሰብአዊ መብት ድርጅቶች በሁለት መንግሥታዊ ያልሆኑ ድርጅቶች ላይ የማዋከብና የማስፈራራት ተግባር እየተፈጸመ ነው ሲሉ ለኬንያ መንግሥት ስሞታ አቅርበዋል። ቡድኖቹ ትላንት ባወጡት መግለጫ መንግሥት ሃኬ አፍሪካና ሙስሊሞች ለሰብአዊ መብት የተባሉ ድርጅቶች የባንክ ሂሳብ እንዳይንቀሳቀስ ማድረጉን ነቅፈዋል። ኬንያ ሁለቱም ቡድኖች አሸባሪነትን በመደገፍ መዝገብ ውስጥ በኦፊሴል አስገብታለች ይላል የቡድኖቹ መግለጫ። ገቢያቸውን ቀንሰው አቅርበዋል በሚል የኬንያ ብሔራዊ የቁጥጥር ባለሥልጣን የሁለቱን ድርጅቶች ምዝገባ ባለፈው ግንቦት ወር ሰርዟል። የሰብአዊ መብት ቡድኖቹ ግን ሃኬ አፍሪካና ሙስሊሞች ለሰብአዊ መብት ቡድን የሌሎቹ ድርጅቶች አካል በመሆን በግልጽ የሚሰሩ ድርጅቶች ናቸው፣ ግብርም በየጊዜው ሲከፍሉ ቆይተዋል ይላሉ።
የተባበሩት መንግስታት ድርጅት የምግብ ፕሮግራም WFP ከለጋሾች በቂ ገንዘብ ባለማግኘቱ በሰሜን ኬንያ የስደተኞች ሰፈር ላሉት ግማሽ ሚሊዮን ለሚሆኑት አብዛኞቹ ሶማሌና ደቡብ ሱዳናውያን ለሆኑት ስደተኞች የሚያስፈልገውን የምግብ ራሽን ለመቀነስ ማቀዱን ዛሬ አስታውቋል። ከሰኞ ጀምሮ በዳዳብና ካኩማ የስደተኞች ሰፈሮች የምግብ ራሽኑን በአንድ ሶስተኛ እንደሚቀንስ፣ ገንዘብ ካልተገኘም የቅነሳው ተግባር እስከ መስከረም ወር እንደሚቀጥል ድርጅቱ አስገንዝቧል። የምግብ ራሽኑ መቀነስ በዛ ላይ የሚተማመኑትን ሰዎች ምን ያህል ሊጎዳ እንደሚችል በጣም አሳስቦናል ሲሉ ኬንያ ውስጥ የምግብ ፕሮግራሙ ተጠባባቂ ዳይሬክተር ቶማስ ሃንሰን ባወጡት መግለጫ ተናግረዋል። ዳዳብ የተባለው የስደተኞች ሰፈር በጎረቤት ሀገር ሶማሊያ የእርስ በርስ ጦርነት ከተነሳ በኋላ እንደ አውሮፓ አቆጣጠር በ1991 ዓ.ም ከተመሰረተ ወዲህ ሶማሊያ ውስጥ ከሚካሄደው ግጭትና ድርቅ የሸሹ በብዙ መቶ ሺዎች የሚቆጠሩ ሶማሌዎችን ሲያስጠልል ቆይቷል። ኬንያን ከደቡብ ሱዳን ጋር በሚያዋስነው ድንበር አጠገብ እንደ አውሮፓ አቆጣጠር በ1992 ዓ.ም የተመሰረተው ካኩማ የስደተኞች ሰፈር ደግሞ ከደቡብ ሱዳን ብቻቸውን የሚሰደዱትን ልጆች ለማስጠለል ነበር የተቋቋመው።
ዩናይትድ ስቴትስ አንባር ክፍለ ሀገር ውስጥ አዲስ ሰፈር ለመስራት ባቀደችበት በአሁኑ ወቅት የኢራቅ ወታደሮችን ለማማከር ተጨማሪ ሰፈሮች የመክፈት እቅድ እንዳላት የዩናይትድ ስቴትስ ወታደራዊ ኃላፊ ጀነራል ማርቲን ደምሲ አስታውቀዋል። ኢራቅ እስላማዊ መንግሥት ነኝ የሚለውን ቡድን ለመታገል በምታደርገው ጥረት ቀጣዩ የዩናይትድ ስቴትስ ርዳታ ከስድስት ከስምንት ሳምንታት ባለው ጊዜ ሊጀመር ይችላል ተብሏል። የዩናይትድ ስቴትስ መከላከያ ሚኒስትር ፔንታገን 450 የሚሆኑ ወታደራዊ ሠራተኞችን የኢራቅ ወታደሮችን ለማማከርና ለመርዳት ወደ አንባር ክፍለ ሀገር ለመላክ እየተዘጋጀ መሆኑ ይታወቃል። የሚላኩት ወታደሮች የሚሰሩት እስላማዊ መንግሥት ነኝ የሚለው ቡድን በሚቆጣጠራቸው ራማዲና ፋሉጃ ከተማዎች መሃል በሚገኘው ታካዱም በተባለው ወታደራዊ ሰፈር ነው። በታካዱም ሰፈር 8 የኢራቅ ወታደራዊ ኃይሎች ወታደሮቻቸውን እንዴት መመደብ እንዳለባቸው የዩናይትድ ስቴትስ ኃይሎች ያማክራሉ። ሎጂስቲክስና የስለላ ሥራ በማሻሻልም ረገድ እንደሚሰሩ የፔንታገኑ ቃል አቀባይ ኮሎኔል ስቲቭ ዋረን ገልጸዋል። አንባር ያሉት ሱኒዎች ከኢራቅ መንግሥት ጋር ተቀራርበው ለመሥራት በማስቻል ረገድም ይሠራሉ። የዋይት ሐውስ ቤተ መንግሥት ትላንት ስለ ተልእኮ ባስታወቀበት ወቅት ፕሬዚደንት ኦባማ ስለ ጉዳዩ ከኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ ጋር እንደ ተመካከሩ፣ ወታደሮቹ የሚላኩትም ለተጨማሪ እርዳታ ፍላጎት እንዳላቸው በገለጹት መሠረት እንደሆነ ገልጸዋል።
የቨርጂኒያ ክፍለ ግዛት ነዋሪ ወጣት ለእስላማዊ ጽንፈኛ ቡድን ባደረገው እገዛ የቀረበበትን ክስ ጥፋተኛ ነኝ ሲል አመነ። የ17 ዓመቱ የማናሰስ ከተማ ነዋሪ እዚያው ቨርጂኒያ ክፍለ ግዛት የፕሪንስ ዊሊያም አውራጃ ነዋሪ የሆነ ሌላ እኩያው ወደ ሶሪያ ተጉዞ ከእስላማዊ ጽንፈኛ ቡድን አይሲስ ጎን እንዲዋጋ ለማመቻቸት ባደረገው እገዛ ነው በተጠያቂነት የተወነጀለው። ዝርዝር ዘገባውን አሉላ ከበደ ያቀርበዋል።
አሊ ሽኩሪ አሚን በዩናይትድ ስቴትስ በአሸባሪ ድርጅትነት የተፈረጀውንና ራሱን እስላማዊ ግዛት በማለት የሚጠራውን ጽንፈኛ ቡድን ለማገዝ በማውጠንጠን ነው በዛሬው ዕለት በዋለው ችሎት በቀረበበትን ክስ ያመነው። የ17 ዓመቱ አሜሪካዊ አሊ ሽኩሪ አሚን ለእስላማዊ ጽንፈኛ ቡድን አይሲስ የማኅበራዊ መገናኛ ዘዴዎችን ተጠቅሞ መርዳቱን ነው ያመነው ሲሉ ያስታወቁት የዩናይት ስቴትሱ የብሔራዊ ደህንነት ረዳት ጠቅላይ አቃቤ ሕግ ጃን ፒ ካርሊን ናቸው። አክለውም በተለያዩ የአገሪቱ ክፍሎች በተመሳሳይ በማኅበራዊ መገናኛ ዘዴዎች ሶሻል ሚዲያ አማካኝነት ለጽንፈኛ ቡድን ወጣቶችን በመሳብ አክራሪ ዝንባሌዎችን በማነሳሳትና ተዋጊዎችን በመመልመል የሚረዱ መረጃዎችን የሚያሰራጩ ወገኖችን እያዩ መሆናቸውን አስረድተዋል። ሁኔታው የወላጆችን የአካባቢ ማኅበረሰብ አባላትን ግንዛቤና ትብብር የሚጠይቅ መሆኑንም ነው ሚስተር ካርሊን ያስታወቁት። አሊ ሽኩሪ አሚን በጽሑፍ ባቀረበው የእምነት ክህደት ቃሉ ከዚህ ቀደም በትዊተር አማካኝነት በላካቸው መልእክቶች ወጣቶች ጽንፈኛውን ቡድን እንዲቀላቀሉ መምከርና ማበረታታቱን አምኗል። በተጨማሪም ወጪያቸውን የሚሸፍን ገንዘብ በስውር መንገድ የሚያስተላልፉበትን ዘዴ በማሳየትም ረድቷል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የቱርክ ፕሬዚደንት ረሴፕ ታይፕ ኤርዶጋን በያዝነው ሳምንት የምክር ቤት ምርጫ ውጤት ከታወቀ ወዲህ ለመጀመሪያ ጊዜ በቴሌቪዥን ንግግር አድርገዋል። የፖለቲካ ፓርቲዎች የጥምረት መንግሥት ለመመስረት ፈጣን ስምምነት እንዲያደርጉም ጥሪ አቅርበዋል። በምክር ቤት ምርጫው ያሸነፉት አራት ድርጅቶች ቀጣይነት ለሀገሪቱ ወሳኝ እንደሆነ ተረድተው የእኔ ይበልጥ ስሜትን ወደ ጎን መተው አለባቸው ሲሉ ሚስተር ኤርዶጋን ዛሬ ባደረጉት ንግግር መክረዋል። ለ11 ዓመታት ያህል በቱርክ ጠቅላይ ሚኒስትርነት ያገለገሉት ሚስተር ኤርዶጋን ኤኬፒ ፓርቲያቸው እንዲያሸንፍ ጠንካራ ዘመቻ አካሂደዋል። የፕሬዝደንትነት ቦታቸውን የሚያጠናክር አዲስ ሕገ መንግሥት የማርቀቅ ዓላማም እንደነበራቸው ታውቋል። ይሁንና ፓርቲያቸው በፊት ከነበሩት የተወሰኑ መቀመጫዎችን አጥቷል። በ45 ቀናት ውስጥ ስምምነት ካልተደረሰ ፕሬዝደንቱ ሌላ የምርጫ ዙር እንዲካሄድ ጥሪ ሊያደርጉ ይችላሉ ተብሏል።
ዩናይትድ ስቴትስ ኡክራይን የሩሲያን ወረራ ለመቋቋምና ክፍት የሆነ መንግሥት ለመመስረት የምታደርገውን ጥረት ትደግፋለች ሲሉ በተባበሩት መንግሥታት ድርጅት የዋሽንግተን ልዑክ ተናግረዋል። አምባሳደር ሰማንታ ፓወር ከከፍተኛ የኡክራይን ባለሥልጣኖች ጋር ለመነጋገር ትላንት ኪፍ ገብተዋል። አምባሳደሯ ከኪፍ በትዊተር በላኩት መልእክት ለኡክራይን ሕዝብ ያላቸው መልእክት ዩናይትድ ስቴትስ በሁለቱ ግንባር በኩል ከጎናቸው እንደምትቆም ነው ብለዋል። የሩሲያን ወረራ መቋቋምና ክፍት የሆነ መንግሥት መመስረት መሆኑንም አስረድተዋል። በተባበሩት መንግሥታት ድርጅት የጸጥታ ምክር ቤት ስብሰባዎች ላይ ጠንካራ የኡክራይን ደጋፊ ተደርገው የሚታዩት ፓወር ከኡክራይን ፕሬዚደንት ፔትሮ ፖሮሼንኮ ጋር ተገናኝቶ ተነጋግረዋል። ባለሥልጣኖች እንደሚሉት በኡክራይን ወታደራዊ ኃይልና በምስራቅ ኡክራይን በሚዋጉት አማጽያን መካከል የተኩስ ማቆም ስምምነት ስለመተግበር ጉዳይ ተነጋግረዋል። አድማጮች የምሽቱ ዜናችን አንድ ተጨማሪ ዜና አለን አይደል?
ለመጨረሻው ዜና የቀድሞ የቻይና ጸጥታ ኃላፊ ዡ ዮንካንግ በሙስና ክስ እድሜ ይፍታ እስራት እንደተፈረደባቸው የሀገሪቱ መንግስታዊ ሚዲያ ገልጿል። በኮሚኒስት ፓርቲው ጸረ ሙስና ዘመቻ መሰረት ለመያዝ የመጀመሪያው ከፍተኛ ባለስልጣን መሆናቸው ነው። ኦፊሴላዊው ሺንዋ የዜና አገልግሎት በዘገበው መሰረት የ72 ዓመት ዕድሜ አዛውንት የሆኑት ዡ ጥፋታቸውን ተቀብለው ይግባኝ አልልም ብለዋል። የፍርድ ሂደት ቲያናንሚን በተባለችው ከተማ በዝግ እንደተካሄደ ተዘግቧል። ዜናው አበቃ። ዜናዎቹን አደመጥን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ወደ መጽሔቱ የትንታኔ ክፍለ ጊዜ ይሆናል የምንጀምረው። ዛሬ በደቡብ አፍሪካ ከሚካሄደው የአፍሪካ መሪዎች ጉባኤ ጎን ለጎን የደቡብ ሱዳን የሰላም ድርድርና ስብሰባ ሊካሄድ መታቀዱን እንደማያውቁ የተቃዋሚዎቹ ዋነኛ ተደራዳሪ ተናግረዋል። በደቡብ ሱዳን ላይ እንደሚመክር ሲጠበቅ የነበረው የኢጋድና የሌሎች አገሮች መሪዎች ጉባኤ በጆሐንስበርግ ሳይሆን በአዲስ አበባ ሊሆን እንደሚችልም ጠቁመዋል። በዚሁ በአዲስ አበባ ሲካሄድ የቆየው የኢጋድና የደቡብ ሱዳን ተፋላሚ ወገኖች ምክክርም ተጠናቋል። እስክንድር ፍሬው ተከታዩን ልኮልናል።
ላለፉት 3 ቀናት የተካሄደው የኢጋድና የደቡብ ሱዳን ተፋላሚ ወገኖች ምክክር ቀጣዩ ድርድር እንዴት እንደሚካሄድ እየተዳሰሰበት ነው። የተቃዋሚዎቹ ዋነኛ ተደራዳሪ ጀነራል ታባን ደንጋይ ለጋዜጠኞች ሲናገሩ ይሄንኑ ነው ያስረዱት።
Yesterday we finalized the consultation. Now the reason for consultation is to take us through the new mechanism.
ስናደርግ የቆየነውን ምክክር ትላንት አጠናቀናል። የምክክሩ ዓላማም ስለ አዲሱ የድርድር ስልት ማስረዳት ነው። አሁን አዲስ የድርድር ስልት እንዳለን ታውቃላችሁ። ኢጋድ ሲደመር የተሰኘ 5 አካባቢዎችን የወከሉ 5 የአፍሪካ ሀገሮች፣ እንግሊዝ፣ አሜሪካና ኖርዌይን የሚያቅፈው ትሮይካ፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ ቻይና፣ የኢጋድ ሀገሮች መድረክ እንደዚሁም የተባበሩት መንግስታት ድርጅት በአደራዳሪነት እንዲሳተፉ የሚያደርግ ወደፊት መቀጠል በሚቻልበት መንገድ ላይ ለሶስት ቀናት መክረናል። ሐሳባችንንም አስረድተናል። አደራዳሪዎቹ በበኩላቸው ወደፊት የሚሰጡን ትልቅ ሰነድ፣ ጭማቂ የሆነ አነስተኛ ሰነድ ሰጥተውናል።
ይህ በአዲስ ስልት የሚካሄደው ድርድር ከደቡብ አፍሪካው የመሪዎች ጉባኤ ጎን ለጎን ሊካሄድ እንደሚችል መረጃዎች ሲወጡ ቆይተዋል። ጋይ ለጋዜጠኞች ሲናገሩ ግን ይህ እንደማይሆን ጠቁመዋል።
They will go and do the launching of the African part of the new mechanism in South Africa during the AU.
የኢጋድ አደራዳሪዎች ይህንን አዲስ ስልት ይፋ የማድረጉን ስራ በደቡብ አፍሪካ ከሚጀምረው የመሪዎች ጉባኤ ጎን ለጎን ያካሂዳሉ። ከዚያ በኋላ ደግሞ በዚህ በአዲስ አበባ የኢጋድንና የሌሎች 5 የአፍሪካ ሀገሮች መሪዎች እንደዚሁም የአሜሪካ፣ የእንግሊዝ፣ ኖርዌይ፣ ቻይና፣ የአፍሪካ ህብረትና የአጋር ሀገሮች ተወካዮች ያሉበት ጉባኤ ያካሂዳሉ።
በአዲስ አበባ ሲካሄድ የቆየው ምክክር ሲጠናቀቅ ኢጋድ ለተደራዳሪዎቹ የሰጠው ሰነድ ተቃዋሚዎቹን አላስደሰተም። ሰነዱ መንግስትና ተቃዋሚዎች ሊስማሙባቸው ይገባል ያላቸውን የማቀራረቢያ ሐሳቦች አካተተ ነው። የተቃዋሚዎቹ ዋነኛ ተደራዳሪ ሰነዱ ወደፊት የሚያስኬድ አይደለም ብለዋል።
The document that will give us on the IGAD head of state summit, if it will be given to us on the basis of leave it or take it.
የኢጋድ ሲደመር የመሪዎች ጉባኤ በአዲስ አበባ ሲካሄድ እንደሚሰጠን የሚጠበቀው ሰነድ ስትፈልጉ ተቀበሉት፣ ካልፈለጋችሁ ተውት በሚል መልክ የሚሰጠን ከሆነ ያ ጥፋት ነው የሚሆነው። ምክንያቱም ሰነዱ የደቡብ ሱዳንን ቀውስ ዋነኛ ጉዳዮች የሚዳስስ አይደለም። በደቡብ ሱዳን ሊሰራ የሚችል የሰላም ስምምነት የሚያወራም አይደለም። ለምሳሌ ስለ ስልጣን ክፍፍሉ ብናወራ ሳልቫኪር የሚሰጣቸው 53% ስልጣን ነው። ለኛ የሚሰጠን 33% ነው። ቀሪው ለሌሎች ወገኖች የሚሰጥ ነው። ለውጥ እንዲመጣ ጥሪ እያደረገ ያለው የትኛው ወገን ነው? ለውጥ እንዲመጣ ያልጠየቀው ራዕይና ፕሮግራም የሌለው ሀገሪቱን እንዲያሸጋግር እንዲለውጥ እንዴት አመነት ሰጠዋለ? ይሄም ይሰራ አይመስለኝም።
በኢጋድ የተዘጋጀው ሰነድ ዝርዝርና እንድምታዎቹ ተከታይ ዘገባ ልንመለስበት እንሞክራለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ኬንያ የሰዎች መናገድ ሰለባዎችን ለመጠበቅ የወጣውን ሕግ በአነስተኛ ደረጃ እንኳን ባለማሟላቷ በዩናይትድ ስቴትስ የማዕቀብ ወጥመድ ውስጥ ልትወድቅ እንደምትችል ተገለጸ። ኬንያ ውስጥ ያለውን የሰዎች መናገድ ችግር በተመለከተ ከላኒ ራቮጋ የተላከው ዘገባ ዝርዝሩን ይዟል። አዲስ አበባ ያቀርበዋል።
ሩቢ እውነተኛ ስሙ አይደለም፣ ግን ሩቢን በላት እና ይህቺ የ27 ዓመቷ ሩቢ ስለ ሕገ ወጥ የሰዎች ዝውውር የሚሰጠውን ሴሚናር በአንክሮ ታዳምጣለች። ራሷም የዚህ ሕገ ወጥ ንግድ ሰለባ ነበረች። ባለፈው ዓመት ሊቢያ ውስጥ አረጋውያንን የመንከባከብ ሥራ ሊሰጣት ቃል በገባ አንድ ድርጅት ውስጥ ተመዘገበች። በቤተሰቡ ውስጥ ሁሉን ማለትም እናት አባቷንና ወንድምቶቿን የምትረዳ የምትመግብ እርሷ ነችና የደሞዟን ገሚስ ወደ ኬንያ እንደምትልክ እቅድ ነበራት። ትሪፖሊ ስትደርስ ግን ፓስፖርቷ ተወርሶ እርሷም የአካልና የወሲብ ወከባ ደርሶባት ያሰበችውና ያቀደችው ሁሉ መና ሆኖ ቀረ። እና ሩቢ የምትከታተለው ሴሚናር የሰዎች ህገወጥ መናገድ ሰለባ የሆኑ እንደምን በንግድ ዘርፍ እንደሚሰማሩ የሚያመለክት ነበር። የሰዎች መናገድን ለማቆም ብዙ መሰራት እንዳለበት ሩቢ አሰበች።
Most people are supposed to be educated about human trafficking so that they get awareness and they get to know.
ብዙ ሰዎች ስለ ህገወጥ ዝውውር ወይም ሽግግር ትምህርት ማግኘት ይኖርባቸዋል። ያኔ ነው ሰለባዎቹ ምን እንደሚደርስባቸው ግንዛቤ የሚያገኙትና በተለይ ኬንያ ውስጥ የሥራ ዕድል ሊፈጠርላቸውና እንደምን ሊረዷቸው እንደሚችሉ የሚያውቁት።
የሰዎችን መናገር በመቃወም ግንዛቤ የሚያስጨብጠው ድርጅት ነጻ ካወጣቸው 200 ሰለባዎች መካከል ሩቢም አንዷ ነበረች። ኬንያ ላለፉት 3 ዓመታት ይህን ችግር ለመቅረፍ ብዙም ያልጣረች በመሆኗ የዩናይትድ ስቴትስ ማዕቀብ በትኩረት የሚከታተላት አገር ሆና ቆይታለች። ከ3 ዓመት በፊት ኬንያ የጸረ ሰዎች ሽግግር ሕግ አውጥታ ስታበቃ ግን ስራ ላይ ሳታውለው ቀረች እና አንድ የሕፃናት ክብካቤ ድርጅት በቂ መረጃ ባለመገኘቱ ይህን ወንጀል የፈጸሙ ሰዎች በበቂ ሁኔታ አልተከሰሱም ይላል። ሚት ሶፊ ኦቴንዶ ቀደም ሲል የተገለጠው የሰዎችን መናገር በመቃወም ግንዛቤ የሚያስጨብጠው ድርጅት አማካሪ ናቸው። ለሰለባዎቹ የሚሰጠውንና ሩቢ የምትከታተለው የንግድ ሴሚናር በመምራት ላይ ይገኛሉ። የዛሬ 17 ዓመት ራሳቸው ኦቴንዶ የሰዎች ህገወጥ ዝውውር ሰለባ ነበሩ። ዛሬ ከዚያ ጉዳት ድነው እርሳቸው ያለፉበት አይነት ቁስል ውስጥ የሚገኙትን ለመታደግ ልምዳቸውን ያጋራሉ።
So long as we want to get things cheap, there is always going to be trafficking. There was slavery, now there's trafficking because
ነገሮችን በቀላሉና በርካሽ መንገድ እስካገኘን ድረስ ምን ጊዜም ቢሆን የሰዎች ህገወጥ ዝውውር ይኖራል። ለምሳሌ ቀድሞ ባርነት ነበር፣ አሁን ደግሞ የሰዎች ህገወጥ ሽግግር። ምክንያቱም አንድን ነገር በቀላሉ ለማግኘት ሌላ ዘዴ እንጠቀምና በአቋራጭ እናገኘዋለን። ይህን ሁሉ የሚያደርገው ታዲያ አሁን እየተፈጸመ ያለው የሰዎች ህገወጥ ዝውውር ነው።
ILO ማለት ዓለም አቀፉ የሥራ ድርጅት እንደሚለው ህገወጥ የሰዎች ዝውውር ከአፍዛ ደንግዝ እጽ ንግድ ቀጥሎ ሁለተኛው የገቢ ማጋበሻ መንገድ ሆኗል። የተባበሩት መንግስታት ድርጅት ዓለም አቀፍ የህፃናት መርጃ ድርጅት ዩኒሴፍ ደግሞ በየአመቱ 1.2 ሚሊዮን ህፃናት የህገወጥ ሽግግር ሰለባ ይሆናሉ ሲል አመልክቷል።
ይህ የአሜሪካ ድምጽ ራዲዮ ጣቢያ በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
እኔ አዳነች ፍስሐዬ ነን። እስከ ምሽቱ 4 ሰዓት ከእናንተው ጋር እንቆያለን። አሁን ደግሞ ከስልክ አስተያየቶቻችሁ ጥቂቶቹን እናስደምጥ።
የተከበራችሁ የቪኦኤ አድማጮች፣ በተደጋጋሚ አንድ አስተያየት ሰጥቼ ምላሽ አላገኘሁም። በቅርቡ ሲድ የሚባለው ድርጅት በኢትዮጵያ በተለያየ ዘርፍ አገልግሎት ለሰጡ ሰዎች ሽልማት መስጠቱን ሰምቼ እንኳን ደስ አላችሁ ብያለሁ። እንደነ አቶ ተሳይ ተፈይ መሰለፍ ሰዎች ዘላለም ወረቀት ከመሸለም ህይወታቸውን የሚለውጥ ነገር የትም ቦታ አልተሰጣቸው የፖለቲካ መጠቀሚያ ይሆኑ ናቸው ብዙዎቹ። ነገር ግን እኔ ቅርብ የምቃወመው እንደ ታማኝ በየነ አይነት ተሸላሚዎችም ታማኝ በየነ በሚሸለምበት ዘር ሀገሩ በዲሞክራሲ እየወደቁ እየተነሱ ያሉ ብዙ ሰዎች እንደምሳሌ ከሚጠቀሱት ውስጥ ብትደግፉም ባትደግፉም በየነ ጴጥሮስና መራራ ጉዲና የግንባር ስጋ ናቸው። ስለዚህ ይሄ ሲድ የሚባለው ድርጅት እንዴት እንደሚመር ምን መመሪያ እንዳለው ቀርቦ እንዲገልጽልን ፈልጋለሁ። እግዚአብሔር ይስጥልኝ።
አይ ቢሬ እንደምናላችሁ። ታደሰ ክፍሌ ነኝ ከዚህ ከዩናይትድ ስቴትስ። አሁን ስካ አይሲሲ ማለት የባዮላም ወይ አውሮፓ ወይ የአሜሪካን ወይም የአፍሪካ ሳይሆን የዓለም በሽታ ነው። አይሲሲ እና አልካይዳ አልሸባብ ይሄ ሶስቱ ካልጠፉ ዓለም ላይ ሰላም አይኖርም። አሜሪካን ብቻ ሳይሆን ይሄንን ዓለም ህዝብ መታገል አለበት፣ ይሄንን ማጥፋት አለበት። ይሄንን ካላጠፋ የሃይማኖት ጦርነት ነው እነሱ አይሲሲ የሚያካሄደው። የሃይማኖት ጦርነት በሊቢያ ታውቋል። 31 ሰዎችን ኢትዮጵያኖችን ነፃ ህይወቱን አርዷል በብላዋ። ይሄ ሃይማኖት ጦርነት ነው እንጂ ይሄ መደብ ትግል ይሄ ፖለቲካ ምንም የሚያስፈልገው ነገር የለም።
ምሮች እንደምናቸው ኢትዮጵያ አድርጋለች፣ ህዝቡም ገቢ ያገኛል፣ ህዝቡ ከድህነት ወጥቷል ይባላል። የቱ ህዝብ ነው ከድህነት የወጣው? ምናልባት ሀብታምና ባለስልጣኖች እነሱ በታችን ያሏቸው አለው መንገድና ቤት እኮ የሚባለው የኢህአዴግ አባል ያለበት ህንጻ እንጂ የድሃው ህንጻ አለም የሚታየው። የትኛው ገቢ አግኝቶ ነው ህዝቡ? ሌላ ስጋ ይቅርና ምስር እንኳን የሚበላ ድሃ የለም። በልቶ ከሚያድረው ጾሙን የሚያድረው ነው የሚበልሰው። ጎመን እንኳ ተወዶበት ሁለፍ ነው እንዴ? እነሱ ሰው ያለ ካልተቸገረ እኮ እኔ ካልቸገረኝ እኮ ስለ ራሴ እንጂ የሰውን ችግር ቢያወሩኝ አይገባኝም። ያ ስለሆነ ነው እንጂ ህዝቡማ የሚለብሰው አጥቶ በውጭ ልጅ ያለው ምን ያለው እየተረጋገፈ ነው እንጂ ማን ነው አሁን በልቶ የሚያድር ኢትዮጵያ ላይ?
ጤና ይስጥልን ዜዎች፣ በመጀመሪያ ስለ ዝግጅቶቻችሁ ሁሉ ምስጋናዬን አቀርባለሁ። ስለ ምርጫ ብዙ ምሁራን አቅርባችሁ አወያይታችኋል እና ጥሩ ግንዛቤ አግኝቼበታለሁ። አንድ ነገር ግን የተረዳሁት ማዕከላዊ የሆነ የመከላከያ ተቋም ካልተዘረጋ እና ህገ መንግስቱ ስራ ላይ ካልዋለ ነጻ ምርጫ የለም። የመከላከያው ኢትዮጵያ ውስጥ ተቋም የሚያገለግለው ህዝቡን ሳይሆን ኢህአዴግን ነው። በተረፈ ትዝታ ብላችሁ ያነጋገራቸውን ሁለቱንም ወጣቶች አመሰግናለሁ። ኤልያስ ስለ ትልቋ ኢትዮጵያ የዘረዘረው ደስ የሚያሰኝ ነው። ወደፊት እንደናንተ ያለ ትውልድ ስልጣን ላይ ሲወጣ ነጻ ምርጫ ይኖራል ብዬ ተስፋ አደርጋለሁ። ሰላም ሁኑ።
አድማጮቻችን ለተሳትፏችሁ በጣም እናመሰግናለን። እዚህ ላይ ቀደም ሲል አስተያየት የሰጡን አድማጭ አቶ አዲሱ ክፍሌ አይሲሲ ያሉት አይሲስ ለማለት ፈልገው መሆኑን ተረድተናልና በዚህ መልክ ይታረም፣ አይሲሲ ሳይሆን አይሲስ ነው። በተረፈ የነጻ አስተያየት መቀበያ መስመር ከእናንተ ለእናንተ የተዘረጋ በመሆኑ እንድትጠቀሙበት እናበረታታለን። በስልክ መስመራችን 2022059942 የውስጥ መስመር 14 በመደወል መልእክቶቻችሁን ታኖሩ ዘንድ ደግሞ የዘወትር ግብዣችን ነው።
በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው፣ ጻፉልን።
በ19 በ22ና በ25 ሜትር ባንዶች አጭር ሞገድና በሳተላይት ከምናስተላልፋቸው የአየር ስርጭቶቻችን በተጨማሪ በኢንተርኔት www.voanews.com/amharic ላይ እንገኛለን።
ዜናዎቹን ልዩና መደበኛ ሪፖርቶችን ከድረገጽ አድምጡ፣ አንብቡ። ምርጫችሁ በሆኑ ጉዳዮች ላይ ድምጻችሁን ስጡ፣ አስተያየታችሁን አስፍሩ። በፌስቡክም ቪኦኤ አምሃሪክ ብላችሁ ተከተሉን።
ዝግጅታችን ይቀጥላል። ወደ ቀጣይ ቅንብር ከመሸጋገራችን በፊት የፕሮግራም ማሳሰቢያ አለን። የዓለሙ ትልቅ የስፖርት ድርጅት ፊፋ እንደሚታወቀው ችግር ውስጥ ይገኛል። መነሾው ደግሞ ሙስና ነው። አድሎ፣ ጉቦ፣ ገንዘብ ማባከን፣ በስልጣን መባለግ ወዘተረፈ። ገና ነገሩ ሲጋለጥ የተወሰኑ የፊፋ ባለሥልጣናት ከያሉበት እየታደኑ ታሰሩ። ፕሬዚደንቱ ሴፕ ፕላተር ደግሞ ለአምስተኛ ጊዜ ሊመረጡ እየተሰናዱ ነበርና ተመረጡ። እኒ ሰው ንጡህ ናቸው ተባለ። ምርጫው እንደተቀበሉ በማረጋገጥ የፈረሙበት ቀለም ሳይደርቅ ግን በፈቃዴ ስልጣን ለቅቄያለሁ ሲሉ አሃ አለ ነገር ተባለ። እኛም በጉዳዩ ላይ የተለያዩ የስፖርት ሙያተኞችን እየጋበዝን ልዩ ልዩ ቅንብሮችን አቀረብን። ነገሩ ግን እየጋመ እንጂ እየከሰነ አልሄደም፣ ተባባሰ። በመሆኑም እስቲ አድማጭ አስተያየቱን ይስጥ፣ እኛም እንግዶችን ጋብዘን አንድ ሰፋ ያለ ቅንብር እናዘጋጅ ብለን ተነሳን። ሁለት እንግዶች አሉ። ሰሞኑን እንዳስተዋወቅ ነው የምታውቋቸውና የእኛም የብዙ ጊዜ ተባባሪና የዓለም አቀፍ ስፖርት ተቋማቱ ልዩ አማካሪ አቶ ፍቅሩ ኪዳኔ፣ እንዲሁም ከስፖርቱ ዓለም ተለይተው የማያውቁት በአሁኑ ሰዓት በግል ሥራ የሚተዳደሩት አቶ ታደለ ይድነቃቸው ተሰማ ናቸው። ሰሞኑን የተላኩ የአድማጮችን አስተያየቶችና ጥያቄዎች ለሁለቱ እንግዶች እያቀረቡ ዝግጅቱን የሚመሩት እስክንድር ፍሬው ከአዲስ አበባ፣ አዲሱ አበበ ከዚሁ ከስቱዲዮ ይሆናሉ። እንድትከታተሉ ከወዲሁ እንጋብዛለን። አድማጮች፣ ለዕለቱ አብይ ርዕስ በቀዳሚነት የያዝነው ቅንብር ደርሶናል። አሁን እርሱን እናስከትላለን። እንደ አውሮፓውያን ዘመን አቆጣጠር በ2015-16 የቡና ምርት ወቅት ኢትዮጵያ እስከ ዛሬ ያላገኘችውን ከፍተኛ የቡና ምርት አስመዝግባለች። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ለ17,000 አነስተኛ ቡና አምራች ገበሬዎች ሥልጠና መስጠቱም ተገልጿል። መለስካቸው አምሃ ያጠናቀረው ዘገባ ቀጥሎ ይቀርባል።
ባለፈው ሳምንት መጀመሪያ ላይ አንድ አግሪመኒ ዳት ኮም የተሰኘ ድረገጽ የአዲስ አበባውን የዩኤስ አሜሪካ የግብርና መስሪያ ቤት ቢሮ ጠቅሶ እንደጻፈው የቡና መገኛ መሆኗ የሚታመነው ኢትዮጵያ በ2015-16 የምርት ዘመን 6.51 ሚሊዮን ከረጢት ቡና ታፍሳለች ይላል። ይሄ ምርት እስከ ዛሬ ከተመዘገቡት ምርቶች ከፍተኛው እንደሆነ ይገለጻል። ይህ ከፍተኛ የቡና ምርት በተባለው የምርት ዘመን ይገኝ አይገኝ በኢትዮጵያ መንግስት በኩል እስከ ዛሬ በይፋ የተባለ የለም። በአጠቃላይ በሀገሪቱ የግብርና ዘርፍ በተለይም በቡናው ልማት እገዛ እንደሚያደርግ የሚታወቀው የዩናይትድ ስቴትስ ዓለም አቀፍ ተራድኦ በኢትዮጵያ የኢኮኖሚ እድገትና ለውጥ ወይም ኢኮኖሚክ ግሮውዝ አንድ ትራንስፎርሜሽን ቢሮ ኃላፊ ጋሪ ሮቢንስ ከዚህ መረጃ ጋር አያይዞ ቪኦኤ አናግሯቸው ነበረ። ሮቢንስ እንደሚሉት ለዚህ ከፍተኛ ምርት ብዙ ታሳቢዎችን መዘርዘር ይቻላል። አንዱና በግልጽ የሚታየው ምክንያት የነበረውና ያለው የአየር ሁኔታ ነው። ከሌሎቹ ታሳቢዎች መካከል ደግሞ አዲስ የመጡና በአመራረቱ ላይ የተደረጉ ለውጦች ናቸው። አዲስ አይነት ዝርያዎች፣ አዳዲስ የቡና ተክሎችና ባለፉት ዓመታት የተተኩት ችግኞች ውጤትም ነው። እነዚህ እያንዳንዱ የቡና ዛፍ ብዙ እንዲያፈራ ረድተዋል ባይ ናቸው። ጋሪ ሮቢንስ የዩኤስ ዓለም አቀፍ ተራድኦን ድጋፍ በተመለከተም ዘርዘር አድርገው ገልጸዋል። ከቡና አምራች ማኅበራት ኅብረት እና ከምርምር ተቋማት ጋር በመተባበር የምርታማነት ማሳደጊያ ቴክኖሎጂዎች ላይ ከመስራት ባሻገር ዓለም አቀፉ ተራድኦ ባወጣው መርሃ ግብር መሠረት ለአነስተኛ ቡና ገበሬዎችም ድጋፉን ለግሷል።
We've provided training to about 15,000 smallholder farmers.
15,000 ለሚሆኑ አነስተኛ ይዞታ ያላቸው ገበሬዎች ስልጠና ሰጥተናል። ይሄ ደግሞ በተራው ለተጨማሪ 82,000 በላይ ለሚሆኑ አርሶ አደሮች ጥቅም ሰጥቷል። በሰጠነው ድጋፍም ከ17,000 ሄክታር በላይ በሚገመቱ የቡና እርሻዎች ላይ የሚገኙ የቡና ገበሬዎች ባስተዋወቅናቸው አዳዲስ ቴክኖሎጂዎች ተጠቃሚ ሆነዋል። ወደ 8 ሚሊዮን የሚሆኑ ችግኞችን አነስተኛ ይዞታ ላላቸው ገበሬዎች ሰጥተናል። እነዚህ ችግኞች አሮጌዎቹን የቡና ዛፎች በአዳዲሶች ለመተካት አስችሏቸዋል። በማምረቱ ሂደት በኩል አያሌ ድጋፎችን ሰጥተናል።
ሮቢንስ እንደሚያስረዱት የማምረቱን ያህል ምርቱ ተገቢ ዋጋውን በገበያ እንዲያገኝም ተመሳሳይ ጥረት ማድረግ ያስፈልጋል። በዚህ ረገድ ዓለም አቀፉ የዩኤስ የልማት ተራድኦ ከዚህ አገር የቡናው ዘርፍ ባለድርሻዎች ጋር ሆነን የገበያውን ዘዴ በማሻሻል አዳዲስ ደንበኞች ማፍራት የሚቻልበትን መንገድ በመፈለግ እንዲሁም የኢትዮጵያን ቡና ለይቶ በማሳወቅ በኩል ብዙ ሰርተናል ይላሉ ሮቢንስ።
To try to get the Ethiopia branded coffee into the stores and Starbucks, which I have an example of the bag.
በትላልቅ መደብሮችና ስታርባክስን በመሳሰሉ ቡና አቅራቢ ሱቆች የኢትዮጵያን ቡና ለማስገባት መሞከር ለምሳሌ የሚሆነው ይሄው የስታርባክስ ከረጢት እዚህ ይታያል። የኢትዮጵያን ቡና እየሸጡ ናቸው። እነዚህ ልዩ የቡና ገበያዎች ሸማቾች ሲገቡ ታዲያ ማንኛውም አይነት ቡናን ለመግዛት ሳይሆን የኢትዮጵያን ቡና ፈልገው ነው የሚገቡት። አሁን የቡናው አመጣጥ ምን እንደሆነ የሚያስረዳ የታሪክ ማህደር ለመጻፍ በመስራት ላይ እንገኛለን። እንዲህ አይነት ልዩ ቡና የሚጠጡ ሸማቾች ናቸው ከየትኛው እርሻ ምርቱ እንደመጣ ለማወቅ የሚፈልጉት።
በዚህ ምክንያት ዛሬ በአለም የቡና ተላላክ ገበያዎች ኢትዮጵያ ማለትም የኢትዮጵያ ቡና ታዋቂ ሆኗል። ኢትዮጵያም ከአፍሪካ ቡና አምራች ሀገሮች መካከል በአሜሪካ ስፔሻሊቲ ቡና ማህበር ዕውቅና ለማግኘት የመጀመሪያዋ ሀገር ሆናለች።
And we also helped Ethiopia and ECX become the first country in Africa that is recognized by the Specialty Coffee Association of America.
የኢትዮጵያ ምርት ገበያና የኢትዮጵያ ቡና በአሜሪካ ስፔሻሊቲ ቡና ማህበር በአፍሪካ ውስጥ ዕውቅና ያገኙ ቀዳሚዎቹ እንዲሆኑ ረድተናል። አሁን በኢትዮጵያ የምርት ልውውጥ ቤተሙከራ የተመረመረ ቡና ጥራት በማንኛውም የአሜሪካ ወይም የአውሮፓ ላቦራቶሪ ከተመረመረ ቡና ጋር እኩል ደረጃና ተቀባይነት ያለው ሆኗል።
እንደሚታወቀው የዓለም የቡና ዋጋ ምናልባት እንደብዙዎቹ የተፈጥሮ ሸቀጦች ፕራይመሪ ኮሞዲቲስ ተብለው የሚታወቁት ማለት ነው ሁሉ በዓለም ገበያ ላይ ይዋዥቃል። ሙሉ በሙሉ የኢትዮጵያ ቡናም ከዚህ አደጋ ይወጣ አይደለም። ጋሪ ሮቢንስ እንዳስረዱት ከሆነ የኢትዮጵያ ቡና ዘርፍ ከዚህ አጠቃላይ የዓለም ቡና ከሚናገድበት ሰፊ ገበያ ቀስ በቀስ እየወጣ ወደ ስፔሻሊቲ ቡና በገባ መጠን የኢትዮጵያ ቡና ከዓለም አቀፉ የዋጋ መዋዠቅ አደጋ ሊወጣ ይችላል።
The bulk of the coffee traded is sort of the basic consumer coffee.
በዓለም ገበያ የሚቀርበው ቡና የብዙ ደንበኛ ምርጫ ነው። ነገር ግን ወደ ልዩ ገበያ ቡና ለመግባት ከቻልክ ደንበኞች ለይተው የሚያውቁ እንደሆኑ ትረዳለህ። ያንን ደረጃና አይነት ያለውን ቡና ብቻ ነው የሚፈልጉት። ዋጋውን ቢወደድ ሳይጨነቁ ይከፍላሉ።
ጋሪ ሮቢንስ እንደሚሉት የኢትዮጵያ ቡና በየጊዜው እንዲሻሻልና በዓለም ገበያም የተሻለ ዋጋ እንዲያገኝ ከተፈለገ የቡና አምራቾች፣ የቡና ነጋዴዎች፣ መንግስትና ሌሎችም በህብረትና በመተጋገዝ መስራትን ገንዘባቸው ማድረግ ይኖርባቸዋል። የዓለም ገበያን አካሄድና አሰራር ማጤንና መረዳትም መሰረታዊ ነገር ነው።
That's why it's very important and over the years we've sent and supported several dozens of people to go to these international trade fairs.
ወደ እነዚህ ዓለም አቀፍ የንግድ ትርኢቶች አያሌ ሰዎች ሄደው እንዲጎበኙ ድጋፍ የሰጠነውም ለዚሁ ነው። በእነዚህ ትዕይንቶች የቡና አምራቾችና አከፋፋዮች ከነማን ጋር እንደሚወዳደሩ ግንዛቤ ያገኛሉ። አሃ ብራዚል ይሄን ነው የሚያደርገው፣ ኮሎምቢያስ እንዴት ነው እንዲያ ነው የሚያደርገው፣ ገበያ ውስጥ እንዴት ይሰራሉ ብለው እንዲያስቡ ይረዳል። በዚህም ምርታቸው የሚሸጥበትን ገበያ ባህሪ ይረዳሉ።
ቡና እስከዛሬም ለኢትዮጵያ ዋነኛው የውጭ ምንዛሬ ምንጭ ሸቀጧ ነው። ከኢትዮጵያ ከአጠቃላይ የውጭ ምርቷ ገቢ ከ25 እስከ 30 በመቶ የሚሆነው የውጭ ምንዛሬ የሚገኘው ከዚሁ ሸቀጥ እንደሆነ መረጃዎች ያሳያሉ። ከቡና የሚገኘውን እሴት ከፍ ለማድረግ የተባሉትን ሁሉና ከዚያም በላይ እየሰሩ ገቢን ማሳደግ ትልቅ ነገር እንደሆነ የኢኮኖሚ ሳይንስ ባለሙያዎች ይመክራሉ። ከዚህ በላይ ግን የወጪ ምርትና አገልግሎቶችን ማስፋት ማብዛት ደግሞ የአንድን አገር ኢኮኖሚ መሰረት የበለጠ ማደላደል እንደሆነ በይበልጥ አበክረው ይመክራሉ። አንድ ያላት እንቅልፍ የላት ነውና። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አሁን ደግሞ እንግዲህ በሙዚቃ ትንሽ ዘና እንላለን።
Dopina dakabi ya talabiya suman ega ola halkan ti guya halkan ti guya waile Baburale anatikapala ya bare tu intala siwati ningala siwati ningala
አድማጮች የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደ ሁለተኛው ቀዳሚ ቅንብር ተሸጋግረናል። ሳምንታዊው ባህልና ማህበረሰብ ይቀድማል። አንጋፋና ዕውቅ ተዋናይ አዘጋጅና ጸሐፊ ተውኔት ገጣሚ ተርጓሚና መምህር ነው። ለድሜ ልክ የጥበብ ሥራዎቹና ባበረከተው አስተዋጽኦ በቅርቡ እዚህ ዩናይትድ ስቴትስ በሚገኘው የኢትዮጵያውያን የሽልማት ድርጅት ሲድ ለክብር ሽልማት በቅቷል። የራዲዮ መጽሔት ፕሮግራም አዘጋጆች አሉላ ከበደና አዲሱ አበበ ሽልማቱን መነሻ በማድረግ ሰሞኑን ወዲህ ወደ አሜሪካ ድምፅ ስቱዲዮ ጋብዘው ያወያዩት ተስፋዬ ገሰሰ ለምሽቱም ይበልጡን በሥነ ግጥም ትርጉምና በጥቅሉም ስነ ጽሑፍን በሚመለከቱ ርዕሶች ዙሪያ ይወያያል።
ድንገት ዱብ የምትለውን ድንገት ዱብ በዚች ክብ ኳስ ዓለም ለምን ዱብ መልስ የለም እኮ ከየት እኮ ወዴት And እንዲያውዝም እስ እንዲያው ክምብል ክምብስ እንደዋ ፍስስ እንደንፋስ ንፍስ ጣጃን ጣይልቅስ
ተስፋዬ ገሰሰ ተዋናይ፣ አዘጋጅ፣ ዲሬክተር፣ ገጣሚና ተርጓሚ እንዲሁም መምህር በአዲስ አበባ ዩኒቨርሲቲ በርከት ተላሉ አመታት በመምህርነት አገልግለሃል። እንደ አንዳንዶችም ገለጣ የስራዎችን ቁጥር እንኳን አታስታውሳቸውም። ቀለል ከሚለኝ ምናልባት የሚያንተን ጠባይና ባህሪም ጭምር የሚያሳይ ከሚመስለው ከቲያትርና ከሙዚቃ ወጣ ወዳለ ርዕስ ልብሰድህና ከኦመር ካያም ህይወት ትልቅ ቦታ ያለው እስኪመስል ድረስ ጎልቶ ይታያል። የአገጣጠም ስልቱንም ተከትለ የራስህን ስራ አሳትም አውጥተሃል። እስኪ እናውራ ስለ ኦመር ካያም።
ኦመር ካያም ሌላ ሰው እንደው በህይወቴ ውስጥ የተጫወተ ሚና ቢኖርተን በዚህ በኪነ ጥበቡ በኩል ሼክስፒየር እንግዲህ ሼክስፒርን አልቀዋለሁ ከኦመር ኸያም የበለጠ። ነገር ግን የምስራቅ ደራሲ በመሆኑ እና ይህን ያህልም ደግሞ በከሪክለም ውስጥ የለም፣ ምዕራባዊ እኔ በተማርኩበት ከሪክለም ውስጥ ያልነበረ ሰው እንዲሁ ጠቀስ የሚል የነበረ እና በኤክስትራ ከሪክለም ሪዲንግ ያገኘሁት ሰውና የተዋወቅሁት ነው ኦመር ኸያም እና ማረከኝ ፍልስፍናው፣ ድፍረቱ እና እሱ ሙስሊም ሆኖ ንብላ ንጠጣ ነገነን እና ሙት ስም ሲል ያው ግዕዙም ይላል ንብላ ንስተይ የሰመን መውት ነው እና የሚለውና ይሄ ነገር በጣም ኦሪጂናል ወጥ ያደረገው ፈላስፋ ነው። ከዚህም በተረፈ በተጨማሪ እሱ እንደምታውቁት ማተማቲሽን ነው፣
ሂሳብ
አልጀብራ ነው፣ አስትሮሎጂስት ነው። ቆጠራው የድብትርና ነገር ሳይሆን ሳይንሳዊ የሆነው እና ትልቅ ሰው ነው በአንድ በኩል ሳይንስ ጭንቅላት፣ በሌላ በኩል ደግሞ የኪነ ጥበብ ልቦናና ተሰጥኦ ሁለቱን ያጣመረ ሰው በመሆኑ በጣም ነው የማረከኝ። እኔ ሂሳቡን አልችልበትም፣ አይገባኝም። ግን ወደ ኪነ ጥበቡ ሲሄድ በአጫጭር ስንኞች ሩባአያት ነው የሚባሉት።
ኦመር ኸያም ሩባያት ይባላል። የተስፋዬ ገሰሰ ሩባያትም ተፈጥሯል።
ሶስቱ እንደረድርና በመጨረሻዎቹን ስንኞች የሚወታ ማለት ነው ሩባያት እና እንደዛ ሁሉንም አድርጌ አልገጠምኩትም። ወል ግጥም ነው አብዛኛውን። አንዳንዶቹን እንደ ሩባያቶች ምሳሌዎች ያደረግኳቸው ግጥሙ ትርጉሞች አሉ። ከሁሉ የበለጠ ግን ዳልኩ ፍልስፍናው ነው፣ ድፍረቱ። አንተ እግዚአብሔርን ይጠይቃል። አንተ ሁሉን ነገር ሰሪ ችሎታ ያለ ሆነ ለምንድነው እንደዚህ ሲሰራ ዝም የምትለው የሚል አይነት ነገር ይጠይቀዋል። ደግሞ ቡራኬውን ይመለከትና ደስታውን ደግሞ ያንኑ ያህል ደግሞ ይሄ ስሜት ፍስህቱ ይገልጻል። እነኚህን ነገሮች በማድረጉ በውብ ሆነ ቋንቋ ነው። እንግዲህ እኔ አረብኛ ወይም ፋርስ ነው መጀመሪያ የጻፈበት ቋንቋ። እሱን አውቄ ሳይሆን ኤድዋርድ ፊትዝጀራልድ የሚባለው እንግሊዛዊ ያደረገው ትርጉም ነው ኦመር ኸያምንም ራሱን ዓለም ላይ እንዲታወቅ ያደረገው እና የኤድዋርድ ፊትዝጀራልድን እንግሊዝኛ ግጥም ስላገኘሁኝ እሱ ደግሞ ልክ ሩአያቱን ተከትሎ በዛ ቅርጽ የሰራ ስለሆነ የኦክሶኒየን ነው የኦክስፎርድ አዋቂና ሀብት የነበረውና ጊዜ ነበረው ይህን ነገር ለማጥናት እና ፊትዝጀራልድ ጥሩ አድርጎ ጊዜ ፈጅቶ የሰራው ነገር እና በዛ እንግሊዝኛ ትርጉም ምክንያት ያም እንግሊዝኛ ደግሞ እንደገና ወደ ሌሎች ቋንቋዎች ለምሳሌ እንደ ፈረንሳዊኛ እንደዚህ ተርጉሞ አካብቶታል ማለት ይቻላል። የኦመር ኸያምን የሱፊ ፍልስፍናም ጭምር ነው ያለበት እና እዚህኛው ላይ ዓለማዊነቱን በደንብ አጉልቶ አውጥቶታል ፊትዝጀራልድ። እና የዓለም ሰው ነው፣ የደስታ ሰው ነው እና ያንን ደስታና ቅድም ያልኩት ትፍስትን ለመግለጽም ስለቻለ ነው። ፍቅርም አለበት እኮ እዛ ላይ። ታዲያ እንግዲህ ፍቅር፣ መጠጥ፣ ደስታ፣ መጠየቅ፣ ፍልስፍና ይሄ ነገር ያለበት ለራሲ በእውነቱ አልተር ኢጎ አይነት ነገር ነው የሆነው። ስብሐት ገብረ እግዚአብሔር ለመጀመሪያው መጽሐፍ ትርጉም መግቢያውን የጻፈው እሱ ነበር። ምን ብሏል እዛ ላይ? ፊትዝጀራልድ ውስጥ ኦመር ኸያም ተወለደ በእንግሊዝኛ፣ ተስፋዬ ገሰሰ ደግሞ በፊትዝጀራልድ ውስጥ እንደ ኦመር ኸያም እንደገና በአማርኛ ወለደው ብሎ ጽፏል።
የኦመር ካያም የህይወት የመጠየቅ ቅድም ትፍስህት የምትላቸው ነገሮች አንድ ትልቅ ጥያቄ እንድናነሳ ይጋብዛል። ግን ትርጉም ጋር ልምጣና ወደ እንግሊዝኛ የተተረጎመበትም ሆነ ወደ አማርኛ የመጣበትን ስናይ ከቋንቋ ቋንቋ ሲቀባበል በጠቅላላ ሁኔታ ካሰብከው እንደሚባለው በንግግር ወይም በቋንቋ ሽግግር ውስጥ የሚፈለጉ ሐሳቦች ይጠፋሉ ወይም ያን የመጀመሪያውን ቅርጻቸውን ያጣሉ ተብሎ የሚሰጋውን ያህል አልሆነም። በእንግሊዝኛውም ቀደም እንደገለጽከው የኦመር ኸያምን ፍልስፍናውን፣ አስተሳሰቡን፣ ነጻነቱን፣ ስለ ህይወት ያሉትን ምልከታዎች ማሻገር ተችሏል። በአማርኛ ደግሞ እንደገና በሌላ ቋንቋ የተረጎመ ነገር ሁለተኛ ትርጉም በምንለው ደረጃ መምጣት ችሏል። እስኪ ስለ እሱ አጫውተን። ይሄ የተለመደ አሰራርም ቢሆን ቀላል እንዳልሆነ ይታወቃልና።
አዎ፣ አሁን ሼክስፒርን እንውሰድ። በዓለም ላይ ከሁሉም የበለጠ ደራሲ መድረክ ሰው ነው። በጀርመን ሀገር ለምሳሌ ከብሬሽት ቀጥሎ እስከ ቅርብ ጊዜ ድረስ አንደኛው ተመድራኪ ደራሲ ነው። በሩሲያም እንደዚሁ ነው። በፈረንሳይ ይህን ያህል አይደለም። እነ ሞሊየር ራሲን አሉ። እነሱ ግን ቀጥሎ ሼክስፒየር ነው ያለው። ታዲያ ሼክስፒየር የድሮው የኤሊዛቤትን ቋንቋው አለ እንግሊዝኛው፣ ያንን ወደ ፈረንሳይኛ ወይም ወደ ጀርመንኛ ወይም ሩሲያንኛ የሚተረጉሙት ሰዎች ከትውልድ ወደ ትውልድ ይቀያየራሉ። ስለዚህ ምንድን ነው የሚሉት? እንዲያውም በአስር ዓመት አንድ ጊዜ አዳዲስ ትርጉሞች ይወጣሉ። ከትውልዱ ጋር የሚሄድ ከአዲሱ ቋንቋ ጋር የሚሄድ አይነት አድርጉ። ግን ይህም ቢሆን ስታንዳርድ የሆነው ቋንቋ አለ። ስታንዳርድ እንግሊሽ አለ፣ አማርኛም ስታንዳርድ አማርኛ አለ። ለጊዜው በስላንግ ፎርም የሚመጡ ጨርቆስኛ ምን እንደዚህ የሚባል አይነት ነገር ለምሳሌ አለ፣ አራዳ ቋንቋ። እሱ ጊዜያዊ ነው፣ ቢበረታ አንድ አሰርት ቢቆይ ነው። ከዛ በኋላ ሌሎች አዳዲስ ቃላቶች ይዘኩታል። እንደነሱ አድርገው የተርጎም ማለት ሳይሆን በስታንዳርዱ ግን ጠብቆ ያንን በሰዋሱም ደረጃ ይዞ የሚሄድ ትርጉም መኖር አለበት። ቁም ነገረኛ የሆነ ነገር ሲሪየስ እና ወደ አማርኛ በመሰድኩበት ጊዜ ይህንን ስታንዳርድ ይዤ ነው። ግዕዝ ቃላት ተጠቅም ያለሁ ይህን ያህል ብዙ ግዕዝም ባላውቅ አንዳንድ የግዕዝ ቃላቶችን አስገብቻለሁ፣ ረድተውኛል። ይሄ ቅድም እንዳልከው ደርዝ ለመስጠት ነው ትርጉሙ። እንግዲህ ደርዝ የሌለ ትርጉም ሊኖር ይችላል እና ስነ ጽሁፍም ደግሞ ትንሽ መሰረት መኖር አለበት። ለአንድ ቋንቋ የስነ ጽሁፍ ቤዝ መሰረት ከሌለው እድገት ያለው ነገር የመንጠቀ ነገር ለማሳወቅ ለማምጣት አትችልም፣ ያስቸግራል። ግዕዝ መንተራሻ አለው አማርኛ። በሱ ላይ ተንተርሶ እመርታ የሚያሳይ ጥሩ ሰዋስው ከግዕዝ ወስዶ የራሱንም ሰዋስው ይዞ መሰረት የጣለ ነው። እነዚህን ካስክ አንድን ክላሲክ ክላሲክ አድርገህ ለመተርጎም ትችላለህ። በነገራችን ላይ ጎይተንም ትንሽ ተርጉም ያለው ሌሎችንም እና ዋነኛው ግን ትልቁ ተርጓሚ ጸጋዬ ገብረ መድኅን ነው። ከዛ በፊት በሩን የከፈቱት ከበደ ሚካኤል እና ዩልዩስ ቄሳርን በቀለ ተገኝ ናቸው። እነዚህ ሰዎች አሳይተዋል ለጸጋዬ፣ በር የከፈቱለት እነሱ ናቸው። እንግዲህ ጸጋዬ ደግሞ ይህን ሀምሌትን፣ ማክቤትን ከተረጎመ እኔ ኦመር ኸያምን እንዴት ያቅተኛል? በአሁን ደግሞ ሶኔቶቹን መወድሶቹን ሞክር ያለው እና ይሄ ነው እንግዲህ ትርጉም በሚባልበት ጊዜ እነዚህ መመዘኛዎች መኖር አለባቸው።
ይህም መንገድ ለሚከተሉ አዲስ ተርጓሚዎች በሚረዳ መልኩ አንድ ጥያቄ ገፍቼ ላስከትል። አሁን መሰረቶችን አስቀምጠህልናል። ከአንድ ቋንቋ ወደ ሌላ ቋንቋ ሲተረጎም በቋንቋ የሚተላለፍ መልእክት ብቻ ሳይሆን የራስ ማድረግም አለ፣ ለዛ ቋንቋ የራሱ እስኪመስል ድረስ። አሁን ኦመር ኸያምን በምንሰማበት በምናነብበት ጊዜ በዚያ ዘመንና ቦታ የነበረውን ፍልስፍና፣ አስተሳሰቡን፣ ጥልቀቱን፣ ምጥቀቱን ከራሳችን ጋር በምናዛምድ መልኩ ማምጣት ከትርጉም ያለፈ ነገር ነው። መጀመሪያ ያን ጥልቀት መንፈሱን መረዳት፣ ከዛ ደግሞ አገሬው ባህልና ልማድ ሰዎች በቀላሉ በሚረዱት የራሳቸው እንዲያደርጉት በሚረዳ መልኩ መውረስ፣ የውርስ ትርጉም እንደምንለው ማምጣቱ ላይ እስኪ ለወጣቶች ፈንጥቅ። አሁን በጀመርከው ይሄ የራስ ማድረጉን ነገር እንደው ገፋ አድርገህ እንድታብራራው።
የተከበራቸው አድማጮች፣ ከአንጋፋና እውቁ ተዋናይ አዘጋጅና ጸሐፊ ተውኔት፣ ገጣሚ፣ ተርጓሚና መምህር ከተስፋዬ ገሰሰ ጋር የተጀመረው ወግ አልተቋጭም፣ ሳምንት ይመለሳል። ለአሁኑ ግን አንጋፋውን የጥበብ ሰው ለጊዜው እናመሰግናለን።
አሁን ደግሞ ወደ መጨረሻው ዝግጅት እናልፋለን። ተከታዩ ዝግጅት የተፈጥሮ አካባቢ ሳይንስና ሕይወት ነው። በሰባቱ ከበርቲ ሀገሮች መሪዎችና የዓለም ጠቢባን የሳምንቱ የአየር ንብረት ለውጥ ጉዳይ ንግግሮች እንዲሁም የአሜሪካ ቻይናን በኢንተርኔት ላይ ወረራ መከሰስ የቻይና ማስተባበል የዛሬ ዝግጅት የትኩረት ነጥቦች ናቸው። አዘጋጅና አቅራቢ ሰለሞን አባተ ነው።
ይህ ሳምንት በተፈጥሮ አካባቢ ጥበቃና በአየር ንብረት ለውጥ ጉዳይ ላይ ሁለት ዋና ዋና የሚባሉ ዓለም አቀፍ ክንዋኔዎች የተካሄዱበት ነው። ጀርመን ሁለት ትላልቅ ስብሰባዎችን አስተናግዳለች። አንዱ የሰባቱ ሀያላንና ከበርቴ መንግስታት G7 ወይም ቡድን 7 ተብሎ ይጠራሉ መሪዎች ለአመታዊ ስብሰባቸው ተገናኝተዋል። በሌላ መድረክ ላይ ደግሞ የአየር ንብረት ለውጥ አደራዳሪዎች አዲስ ስምምነት ለመቅረጽ የሚያስችሉ ተስማሚ ቃላትን ሲመርጡና ሲያበጥሩ ሰንብተዋል። እጅግ አፋጣኝና የተጨበጠ እርምጃ የሰባቱ ሀያላን መሪዎች ቃላት ናቸው። በአየር ንብረት ለውጥ አጀንዳ ላይ መወሰድ አለበት። የኪዮቶ ስምምነት ወይም ፕሮቶኮል የዛሬ 3 ዓመት የአገልግሎት ወይም የኃይል ዘመኑን ጨርሷል። ያንን ስምምነት የሚተካውን አዲስ ሰነድ ዝግጅት አያያዝና ሂደት የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በቅርብ እየተከታተሉ ናቸው።
We continue to make progress toward a strong global climate agreement this year in Paris.
ጠንካራ ዓለም አቀፍ የአየር ንብረት ጥበቃ ስምምነት በዚህ ዓመት ፓሪስ ፈረንሳይ ላይ ለመድረስ መስራታችንን እንቀጥላለን። ካርቦንን ወደ አካባቢ አየር መልቀቃችንን ለመቀነስና በሌሎች በካይ ጋዞች ላይም ተመሳሳይ እርምጃ ለመውሰድ የሚያስችሉ የድህረ 2020 ግቦቻችንን የG7 አገሮች ሁሉ አስቀምጠናል።
የምድር አጠቃላይ የሙቀት መጠን በቅድመ ዘመነ ኢንዱስትሪ ከነበረበት ከሁለት ዲግሪ ሴልሺየስ በላይ እንዳይወጣ ለማድረግ መሪዎቹ ቁርጥ አቋም ይዘዋል። ይህ እርምጃ እጅግ የከበዱና አስፈሪ የሆኑ የተፈጥሮ አካባቢ አደጋዎችን ለማስቀረት ይረዳል ሲሉ ጠቢባኑ ይናገራሉ። የባህር ጠለል ከፍታ መጨመር፣ እጅግ የበረቱ የተደጋገሙና ግዛታቸውን ያሰፉ ድርቆችና ወጀብና ጎርፍ የበዛባቸው ዶፍ ዝናብ አጋጣሚዎች ከብዙዎቹ መካከል የሚጠቀሱ የአደጋ ስጋቶች ናቸው። የአዲሱ የአየር ንብረት ስምምነት አስኳል ነጥብ በካይና አማቂ ጋዞችን በመቆጣጠር ጉዳይ ላይ ገዢና ኃይል ያለው ሰነድ ማውጣት መሆኑን የጀርመን ቻንስለር አንጌላ መርከል አሳስበዋል።
The world does not have any binding rules at the moment, and therefore that must be a goal in Paris.
የG7 መሪዎች በተጨማሪም በአውሮፓ የዘመን አቆጣጠር ከ2020 ዓመተ ምህረት ጀምሮ በ5 ዓመት ጊዜ ውስጥ ማለት ነው ለአየር ንብረት ለውጥ መርሃ ግብሮች ማስኬጃ በየዓመቱ የ100 ቢሊዮን ዶላር ልገሳ ለማድረግ ቀደም ሲል ገብተውት የነበረውን ቃል አድሰዋል። ይህ ግብ ደግሞ መቀመጥ ያለበት የፊታችን ህዳርና ታህሳስ ለፓሪስ ጉባኤ ከመነሳታችን በፊት ነው ብለዋል መርከል።
Jedes Jahr zur Verfügung zu stellen aus privaten oder öffentlichen
It is very important that we really set this goal before the climate conference in Paris.
ይህንን ግን ማስቀመጥ ያለብን ከፓሪሱ የአየር ንብረት ጉባኤ በፊት ነው። ምክንያቱም ብዙ ትናንሽ የደሴት ሀገሮች ወደ ስምምነቱ የሚገቡት እኛ ለዚህ ግብ ያለንን ቁርጠኝነት ካረጋገጥን ብቻ ነው።
ሰባቱ ከበርቴ ሀገሮች ለራሳቸው እየገቡ ያሉት ሌላ ግዴታ በያዝነው ምዕተ ዓመት በ2000ዎቹ ዓመታት መጨረሻ በድፍኑ በመጪዎቹ 85 ዓመታት ውስጥ ማለት ነው ከከርሰ ምድር የሚገኘውን ማንኛውንም አይነት በካይ የኢነርጂ ምንጭ መጠቀም ማቆም ነው። እነዚህ የኢነርጂ ምንጮችና የልማት ግብአቶች ማንኛውም የድፍድፍ ዘይት ውጤት፣ ቤንዚን፣ ላምባ፣ ጋዝ፣ አስፋልትና የመሳሰሉትን እንዲሁም የድንጋይ ከሰልን ይጨምራል። እነዚህ ከተራዘሙ ዘመናት የተፈጥሮ ብስባሽ የተሰሩና ካርቦን አዘል የሆኑ ውጤቶች ናቸው። እስከዚያ ዓለም ወደ አረንጓዴና ታዳሽ ኢነርጂ ሙሉ በሙሉ መግባት አለባት። መሪዎቹ ደቡብ ጀርመኗ ጋርሚሽ ፓርተን አቅራቢያ ኤልማው ካስል ሆቴል እንዲህ አይነት ቁርጠኛ እርምጃዎችን የሚጠይቅ ምክክር ሲያደርጉ፣ ከዚያ በስተሰሜን ዋና ከተማይቱ ቦን ውስጥ ደግሞ ከ200 ከሚሆኑ ሀገሮች የተሰባሰቡ ጠቢባን፣ ልዑካንና አርታኢያን በመጪው የስምምነት ሰነድ ቋንቋና ይዘት ላይ ሲመክሩ ሰንብተዋል። የዓለም ሀብቶች ኢንስቲትዩት ዓለም አቀፍ የአየር ንብረት መርሃ ግብር ዳይሬክተር ጄኒፈር ሞርጋን ከቪኦኤ ጋር በስካይፕ ባደረጉት ቃለ ምልልስ ስራቸው እጅግ የከበደ መሆኑን ተናግረዋል። ለማንኛውም ዓለምን ከካርቦን ወይም ብከላ ነጻ የማድረጉ ሐሳብ ግልጽ መሆን አለበት።
And that long-term goal hopefully can send a signal to investors about
ይህ የረጅም ጊዜ ግብ ደግሞ መዋለ ንዋይ አፍሳሾች ወደፊት የንግድ ውሳኔዎቻቸውን እንዴት ማሳለፍ እንደሚኖርባቸው የማንቂያ ምልክት ይሰጣል።
እንግዲህ የዓለም ሀያላን መሪዎች የአየር ንብረት ባለሙያዎቹ ለያዙበትና የመከሩት ላሉት ጉዳይ የቁርጠኝነት አቋሞቻቸውን እየገለጹና ድጋፍም እየሰጡ ነው። ይህ እንደምን የብረታ ማነቃቂያ ነው።
አሁን ነው መነጋገር። ይህ የሩጫው ፍጻሜ ነው።
የጄኒፈር ሞርጋን መልእክት ነው። እንዲህ አይነቱ መነቃቃት የሚታየው በባለሙያዎቹ ዘንድ ብቻ አይደለም። ከብከላ ነጻ የሆነች ዓለም ባለቤት ለመሆን ወደ ባለንጹህ ኢነርጂ ወደፊት ለመግባት ሁሉም መንግስታት የየራሳቸውን ዕጣ እንዲሸፍኑ ቁርጠኝነታቸውን እንዲያጠናክሩ ቁስቆሳ ጉትጉታና ግፊ ሊርቃቸው አይገባም። ባለፈው ሳምንት ውስጥ ይፋ የሆነ አንድ ብርቱ ምስጢር አሜሪካን ንጧታል። የመንግስቱ ኮምፒውተሮች ሁሉ በአንዳች የውጭ እጅ ወረራ ተፈጽሞባቸዋል። የህዝብ ተወካዮች ምክር ቤቱ የሀገር ውስጥ ደህንነት ኮሚቴው ሊቀመንበር ማይክ ማካውል ይህንን ወረራ የፈጸመችው ቻይና ነች ብለዋል። ዋይት ሃውስ ቤተ መንግስት ደግሞ የወራሪውን ማንነት ለማወቅ ምርመራ እያካሄድን ነው ብሏል። ፌስ ዘ ኔሽን በሚባለው የሲቢኤስ የዜና አውታር ያለፈው እሁድ ፕሮግራም ላይ የቀረቡት እንደራሴ ማካውል ፌዴራሉ የሰራተኛ አስተዳደር ቢሮ ወረራ ተካሂዶበት ከ4 ሚሊዮን በላይ የአሁንና የቀድሞ የአሜሪካ መንግሥት ሠራተኞች የግል ፋይሎች መረጃዎች መዘረፋቸውን ተናግረዋል። ይህ በዩናይትድ ስቴትስ ታሪክ እጅግ ግዙፉና አሳሳቢው የኢንተርኔት ጥቃት ነው ብለዋል ማይክል ማካውል።
We look at the threat indicators. Who has a motive intent to steal this data?
የስጋት ጠቋሚዎችን እንመለከታለን። እንዲህ አይነቱን መረጃ የመስረቅ ፍላጎትና ሐሳብ ሊኖረው የሚችለው ማን ነው? ይህ ግዙፍ የሆነ የመረጃ ቁፋሮ ፕሮጀክት ነው። የፌዴራሉን መንግስት 4 ሚሊዮን የፖለቲካ ሹማምንትና ሰራተኞችን ኢላማ ያደረገ ዘመቻ ነው። በእኔ እምነት ይህ ቻይና በዩናይትድ ስቴትስ ላይ ያካሄደችው ጥቃት ነው። ይህ ስለላ ነው።
ጥቃቱ መፈጸሙ የታወቀው ሚያዚያ ውስጥ ነው። ለህዝብ ይፋ የተደረገው የዛሬ ሳምንት ሐሙስ ነው። በማካውል እምነት ቻይና ይህን ወረራ የፈጸመችው እንደ ክሬዲት ካርድና መሰል መረጃዎችን ለመስረቅ ሳይሆን ወደፊት የሚመለምሏቸውን ሰላዮች ሊያስታጥቁበት የመንግስቱን ሰራተኞች ደህንነትም አደጋ ላይ ለመጣል ነው። ቻይና ይህንን ውንጀላ ኃላፊነት የጎደለውና በሳይንሳዊ እውነታዎች የማይደገፍ ወይም የማይረጋገጥ ነው ብላለች። ይህ ክስ አሜሪካ ቻይናን ብድግ አድርጋ የምትቀጠቅጥበት ነገር ግን አንዳችም ማረጋገጫ ወይም ማስረጃ የማታቀርብበት ዱላ ነው ብሏል የቻይና መንግስት ንብረት የሆነው ዕለታዊ ጋዜጣ ግሎባል ታይምስ ከትናንት በስቲያ ሰኞ ባወጣው እትሙ። በነገራችን ላይ ይህንን ወረራ ዋይት ሃውስ በቅርብ እየተከታተለ መሆኑንና ምርመራ እያደረገ መሆኑን ምርመራው ሳይጠናቀቅም መረጃ እንደማይሰጡ የዋይት ሃውስ ቃል አቀባይ ጆሽ ኤርንስት ባለፈው እሁድ የሰባቱ ከበርቴ ሀገሮች መሪዎች ጀርመን ውስጥ ተሰብስበው በነበረበት ጊዜ ለጋዜጠኞች በሰጡት መግለጫ አስታውቀዋል።
ከመሰናበታችን በፊት አንድ የፕሮግራም ማሳሰቢያ አለን። የዓለሙ ትልቅ የስፖርት ድርጅት ፊፋ እንደሚታወቀው ችግር ውስጥ ይገኛል። መነሾው ደግሞ ሙስና ነው፣ አድሎ፣ ጉቦ፣ ገንዘብ ማባከን፣ በስልጣን መባለግ ወዘተረፈ። ገና ነገሩ ሲጋለጥ የተወሰኑ የፊፋ ባለስልጣናት ከያሉበት እየታደኑ ታሰሩ። ፕሬዚደንቱ ሴፕ ብላተር ደግሞ ለአምስተኛ ጊዜ ሊመረጡ እየተሰናዱ ነበርና ተመረጡ። እኒህ ሰው ንጡ ናቸው ተባለ። ምርጫውን እንደ ተቀበሉ በማረጋገጥ የፈረሙት ቀለም ሳይደርቅ ግን በፍቃድ የሥልጣን ልቅቅ ያለው ሲሉ አሃ አለ ነገር ተባለ። እኛም በጉዳዩ ላይ የተለያዩ የስፖርት ሙያተኞችን እየጋበዝን ልዩ ልዩ ቅንብሮችን አቀረብን። ነገሩ ግን እየጋመ እንጂ እየሰከን አልሄደም፣ ተባባሰ። በመሆኑም እስቲ አድማጭ አስተያየቱን ይስጥ፣ እኛም እንግዶችን ጋብዘን አንድ ሰፋ ያለ ቅንብር እናዘጋጅ ብለን ተነሳን። ሁለት እንግዶች አሉን። ሰሞኑን ላስተዋወቅ ነው የምታውቋቸውና የኛም የብዙ ጊዜ ተባባሪና ዓለም አቀፍ ስፖርት ተቋማቱ ልዩ አማካሪ አቶ ፍቅሩ ኪዳኔ እንዲሁም ከስፖርቱ ዓለም ተለይተው የማያውቁት በአሁኑ ሰዓት በግል ሥራ ላይ የሚገኙት አቶ ታደለ ይድነቃቸው ተሰማ ናቸው። ሰሞኑን የተላኩ የአድማጮችን አስተያየቶችና ጥያቄዎች ለሁለቱ እንግዶች እያቀረቡ ዝግጅቱን የሚመሩት እስክንድር ፍሬው ከአዲስ አበባ፣ አዲሱ አበበ ከዚሁ ከስቱዲዮ ይሆናሉ። እንድትከታተሉ ከወዲሁ እንጋብዛለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
አዳነች ፍስሐየንን ሰላም ደናደሩ። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል።